the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
A merry little Christmas. Let your heart be light. From now on our troubles will be out of sight. Have yourself a merry little Christmas. Make the Yuletide gay.
Merry Christmas. ገናን ዛሬ ያከበራችሁ ላላችሁ ሁሉ
Merry Christmas. መልካም ገና። እሁድ ታህሳስ 16 2009 ዓመተ ምህረት
ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ በወዲያኛው ሳምንት ኢትዮጵያ ውስጥ የሥራ ጉብኝት አድርገው ወደ ሀገራቸው ተመልሰዋል።
The sense of urgency in meeting that political challenge is plainly greater today.
ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው።
ረዳት ሚኒስትር ማሊኖውስኪ ለቪኦኤ ብቻ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። ሙሉን ቃለ ምልልስ በምሽቱ ይዘንላችኋል። ደግሞም የሕግ ሊቁን ተሾመ ገብረ ማርያምን እናስተውሳለን።
ሁልጊዜም ህይወት አለው። ሁልጊዜም በቃ አርፎ አይቀመጥም። ይሯሯጣል። ከዛ ጋር የተያያዘ ይመስለኛል እና በዚህም የተነሳ አንድ ጊዜ ፖስት ተደርጎ ሪሞቱ የጠፋበት ሰው ይመስላል። ምክንያቱም ዛሬም ሩጫ ነው፣ ነገም ሩጫ ነው።
ልዑል በእደ ማርያም መኮንን ናቸው። በቅርብ ያውቋቸዋል። አቶ ተሾመን ያጫውቱናል። ሌሎች ዘገባዎችም አሉን። ስለ ገና፣ ስለ ሳንታ፣ ስለ አዲስ ዓመትም ጥቂት እንነጋገራለን። የክሪስማስ ዝማሪዎችም አሉን።
አዘጋጅና አስተናጋጆች ጽዮን ግርማና
እኔም ሰሎሞን አባተ ነን። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ታዋቂ የጦር ሰራዊት ዘማሪያንን ጨምሮ 92 ሰዎችን የያዘው የሩሲያ ወታደራዊ አውሮፕላን ከመዝናኛ ከተማዋ ከሶቺ ከተነሳ ጥቂት ጊዜ በኋላ ጥቁር ባህር ላይ ወድቋል ሲል የሩሲያ መከላከያ ሚኒስቴር አስታወቀ። ባለሥልጣናት እንደሚሉት የአውሮፕላኑ ስብርባሪና የአንዳንድ የአደጋው ሰለባዎች አካላት ከሩሲያ የባህር ጠረፍ አቅራቢያ ተገኝቷል። የወታደራዊ አውሮፕላኑ ዋናው አካልም በዚያው አቅራቢያ ከባህሩ 70 ሜትሮች ጥልቀት ወለል ላይ መገኘቱን አስረድተዋል። ቲዩ 154 የሩሲያ ወታደራዊ አውሮፕላን ዛሬ ማለዳ በሀገሪቱ ሰዓት አቆጣጠር ከንጋቱ 11 ሰዓት ከ40 ላይ ነው ከሶች እንደተነሳ ከራዳር የተሰወረው። ወደ ሶሪያ ወታደራዊ የጦር ሰፈር ያመራ ነበር ተብሏል። የአደጋው ምክንያት ምን እንደሆነ እስካሁን ጠቋሚ ምልክት አልታየም፣ ወይም ከአውሮፕላኑ መቆጣጠሪያ ወደ ምድር የተላለፈ የአደጋ ጥሪ የለም። በሕይወት የተረፈ ይኖራል ተብሎ አይጠበቅም። ፍለጋው ግን ቀጥሏል። ፕሬዚደንት ቭላዲሚር ፑቲን ነገ ሰኞን በሩሲያ ብሔራዊ የሐዘን ቀን እንዲሆን አውጀዋል። አቡነ ፍራንሲስ በዛሬው የገና በዓል መልእክታቸው በጦርነቶችና በሽብርተኝነት ስጋት ላይ ናት ላሏት ዓለማችን ሰላም ይመጣ ዘንድ ምኞታቸውን ገልጸዋል። አቡኑ በዚሁ ከቅዱስ ጴጥሮስ ሰገነት ባስተላለፉት መልእክት በሶሪያው ጦርነት ስለሚሰቃዩ፣ በተለይም እጅግ ዘግናኝ በሆነው የአሌፖ ውጊያ ስለተጎዱ ሰዎች ተናግረዋል። ዓለም አቀፉ ማህበረሰብ የሶሪያው ጦርነት በሰላማዊ ድርድር የሚያበቃበትን መንገድ እንዲፈልግም ጥሪ አስተላልፈዋል። አቡኑ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ብዙ ሺህ ምዕመናን ዓመታዊ ቡራኬ የሰጡ ሲሆን አሸባሪዎች በዓለም ዙሪያ በሚገኙ ከተሞችና ሀገሮች ውስጥ የፍራቻና ግድያ ዘር እየዘሩ ናቸው ብለዋል። የብሪታንያ አብያተ ክርስቲያናት መንፈሳዊ መሪና የካንተርበሪ ሊቀ ጳጳስ ጀስቲን ዌልቢ በበኩላቸው ተመሳሳይ መልእክት አስተላልፈዋል። የ2016 ዓመተ ምህረት ፍጻሜ ሁላችንንም ወደ ተለየ ዓለም አሸጋግሮናል ያሉት ሊቀ ጳጳስ ፍራቻና መከፋፈል ሰፍኗል ብለዋል። ዛሬ በአውሮፓ ዙሪያ የጸጥታው ጥበቃ በቤተ ክርስቲያናት አካባቢ ተጠናክሮ ታይቷል። ሙስሊም አሸባሪዎች ጥቃት እናደርሳለን ሲሉ በመዛታቸው ምክንያት ነው ተብሏል። በዓሉ ዛሬ በምዕራባዊው ዳርቻ ከተማ በቤተልሔም፣ በኢራቅ፣ በፓኪስታንና ሌሎች አካባቢዎችም በድምቀት ተከብሮ ውሏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ባለቤታቸው ሚሼል ኦባማ በዓሉን ከልጆቻቸው ሳሻና ማሊያ ጋር ለእረፍት በሚገኙበት በሃዋይ አክብረዋል። በእስራኤል መንግሥትና በዩናይትድ ስቴትስ አስተዳደር መካከል በአስርታት ለሚቆጠሩ ዓመታት የቆየው ስምምነት በምዕራቡ ዳርቻና በምስራቅ ኢየሩሳሌም የእስራኤልን የሰፈራ ግንባታ ማስፋፋት አስመልክቶ መፍትሄ የሚገኘው በተባበሩት መንግስታት አይደለም የሚል ነው ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ በካቢኔ ስብሰባቸው ላይ ተናግረዋል። ሆኖም ዩናይትድ ስቴትስ የቪቶ መብቷን ተጠቅማ ማስቆም ባለመፈለጓ ምክንያት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው አርብ ውሳኔ አሳልፏል። ኔታንያሁ ሲያስረዱ ይህ የዓለሙ ድርጅት የሰፈራ ፕሮግራሙን በሚመለከት ያሳለፈው ውሳኔ ምን ያህል ግዴለሽና አጥፊ እንደሆነ ከሚረዱ የዩናይትድ ስቴትስ ዲሞክራቲክና ሪፐብሊካን ፓርቲ ወዳጆቻችን ጋር ተነጋግረናል ብለዋል። አዲሱ አስተዳደር በቀጣዩ ወር ስልጣን ከተረከበ በኋላ ተባብረው ለመስራት በጉጉት እንደሚጠብቁም የእስራኤሉ መሪ አስታውቀዋል። የተባበሩት መንግስታት ድርጅት ባሳለፈው ውሳኔ የተበሳጩት ኔታንያሁ መንግስታቸው ለአምስት የድርጅቱ ተቋማት ሲሰጥ የቆየው የገንዘብ እርዳታ እንዲቋረጥ አዘዋል። ንዴታቸውን ወደ ዩናይትድ ስቴትስ ያዞሩት ኔታንያሁ አክለው ሲናገሩ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስ ከእስራኤል ጎን ለመቆም የነበራትን የረጅም ጊዜ ቁርጠኝነት አበላሽተዋል ሲሉ ከሰዋል። ፍልስጤማውያንና የአካባቢው የአረብ ሀገሮች ግን በውሳኔው መደሰታቸውን ገልጸዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 16 2009 ዓመተ ምህረት ምሽት ፕሮግራም ነው።
ሰላም ጤና ይስጥልኝ። ሁላችሁም የምትከታተሉት የዚህ የቮይስ ኦፍ አሜሪካ ተከታታዮች የአማርኛው ክፍል የልደት በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እየደረሰ ነው። በዓሉ መልካም ይሁንላችሁ። መቼም እንግዲህ እሱ ነፍሱን ሊሰጠን ነው ወደዚህ ምድር የመጣው። በጣም የሚያስገርም ነገር ነው ይሄ የልደት በዓል። አሁን ግን እኔ አንድ መዝሙር ልዘምርላችሁ ነው በዚህ ልጎበኝ በመጣሁበት በቮይስ ኦፍ አሜሪካ አገራችንን ኢትዮጵያን። እግዚአብሔር ይባርካት።
ዘማሪ አገኘሁ ይደግ የፈረንጅ ገና ምሽት የስቱዲዮ እንግዳችን ነው። ደግሞም ስለ ሳንታ ክላውስ ስለ ገና አባትም እንጨዋወታለን።
Everything that happens because there are good people who care about the real Christmas spirit and the real meaning of Christmas.
ይሄንን ሁሉ ስኬት ያገኘነው የገና ዕለትን በፍቅር በሚያከብሩ ቀና ሰዎች መልካም አስተሳሰብና እርዳታ ነው።
ምሽታችሁ ከኛ ጋር ይሁን።
Let anger and fear and hate disappear. Let there be love that lasts through the year. And let it be Christmas, Christmas.
አሁን ወደ መጀመሪያ ዝግጅታችን እንዝለቅ።
ለለውጥ የገባውን ቃል ተግባራዊ ማድረግ የኢትዮጵያ መንግስት ብቻ ኃላፊነት ነው ሲሉ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖቭስኪ አሳስበዋል። ለተዛባ ዜናና ለጥላቻ ንግግሮች ማርከሻው በርን መዝጋት ሳይሆን በሀገሪቱ ውስጥ ነጻ ተቀባይነትን ላገኘና ሕያው ለሆነ የመገናኛ ብዙሃን ሥራ በርን በሰፊው መክፈት መሆኑንም መክረዋል። በኢትዮጵያ እንዲገኝ የሚፈለገው ለውጥ ሥርዓቱን ለዘላለም ለማጽናት በሚደረግ ትግል ወይም ሥርዓቱን በኃይል ለማፍረስ በሚወሰድ እርምጃም እንደማይሆን ማሊኖቭስኪ አመልክተዋል። ሚስተር ማሊኖቭስኪ ይህንን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን በኢትዮጵያ ቆይታቸው ከመንግሥት ባለሥልጣናት፣ ከተቃዋሚ የፖለቲካና ከሲቪል ማኅበረሰቦች መሪዎች ጋር ተወያይተዋል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ ርዕሰ ጉዳዮች ላይ መለስካቸው አመሃ ረዳት ሚኒስትሩን አነጋግሯቸዋል። ቃለ ምልልሱ ባለፈው ሳምንት ውስጥ በሁለት ክፍሎች በተለያዩ ቀናት ቀርቦ ነበር። ሙሉውን ቃለ ምልልስ በዚህ ምሽት በድጋሚ እናቀርባለን።
ረዳት ሚኒስትር ቶም ማሊኖቭስኪ ከአንድ ዓመት ተኩል ወዲህ ወደ አዲስ አበባ ሲመጡ ይህ አራተኛ ጊዜያቸው እንደሆነ ያስታውሳሉ። በእነዚህ በተመላለሱባቸው አጋጣሚዎች ሁሉ ያደረጓቸው ውይይቶች እየተሻሻሉ እንደመጡም ይናገራሉ። ያካሄዷቸው ውይይቶች ይበልጥ እየበለጸጉ፣ ይበልጥ ግልጽ እና ሁሉን አቀፍ እየሆኑ እንደመጡም ያስረዳሉ። ይህን ሲሉም ዛሬ አገሪቱ ያጋጠሟትን ከፍተኛ ተግዳሮቶችን ለመሻገር ውይይቶቹ ሊያበረክቱ ይችላሉ የሚሏቸውን የመፍትሄ ሀሳቦችን ለማመልከት ነው። በተለይም በመጀመሪያው ዙር ውይይታቸው ወቅት ከመንግስት ባለስልጣናት ጋር ያደረጓቸውን ክርክሮች ያስታውሳሉ። ከዚያ ወዲህ በተለይ በኦሮሚያና በአማራ ክልሎች ስለተካሄዱ የተቃውሞ ሰልፎች፣ በሕይወትና በንብረት ላይ ስለደረሰው ጉዳትም ያወሳሉ። ይሄኛው ጉብኝታቸውና ያደረጓቸውንም ውይይቶች የመዘኑበትን ቶም ማሊኖቭስኪ የገለጹት እንዲህ ነበረ።
The sense of urgency in meeting that political challenge is plainly greater today than it is.
ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ስለሆነም የአሁኑ ጉብኝቴ ከመንግስትም ሆነ ከመንግስት ውጭ ከሚገኙ አካላት ጋር የሚቀጥሉት እርምጃዎች ምን መሆን እንዳለባቸው ለመነጋገር በጣም ጥሩ እድል ነበረ።
አሁን በሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ እርስዎ የደረሱበት ድምዳሜ አለ የሚል ጥያቄ ሰነዘርኩላቸው። እጅግ አስቸጋሪ ሁኔታ ነው ያለው አሉ ማሊኖቭስኪ። አገሪቱ በአስቸኳይ ጊዜ ሁኔታ ውስጥ ነው ያለችው። የአስቸኳይ ጊዜ ሁኔታ ማለት ደግሞ አንዳንድ መብቶች ተነስተዋል ወይንም ማዕቀብ ተጥሎባቸዋል ማለት ነው። መደበኛ የሥነ ሥርዓት ሕጎች ታግደዋል ማለት ነው ይሉና ይህ ሊያስከትል የሚችለውን አደጋም ይተነትናሉ።
However much the government may feel that the state of emergency has brought
መንግስት ያስቸኳይ ጊዜ አዋጁ ለሀገሪቱ ጊዜያዊ መረጋጋት ያመጣ ለመሆኑ ምንም ያህል ቢሰማውም ከዚሁ ጋር አንዳንድ አደጋዎችም ይዞ ሊመጣ ይችላል። አንደኛው አደጋ ሊሆን የሚችለው በኦሮሚያና በአማራ ክልሎች ህዝብን ለተቃውሞ ሰልፍ ባነሳሱ ቅሬታዎች ላይ ሌላ ተደራቢ ቅሬታዎችን መጨመር ነው። የመጀመሪያ ቅሬታ መነሻዎች መንግስት ራሱ ተቀባይነት ያላቸው ቅሬታዎች ለመሆናቸው ያመነው የመሬት መነጠቅ፣ የሥራ እጦት፣ የውክልና እጦት ነበሩ። አሁን ግን በሚፈጸሙ እስራቶችና የኃይል እርምጃዎች ተበሳጭተዋል። ይህ ሁኔታ በቀጠለ መጠን ቅሬታዎቹም እየተጠራቀሙ ይሄዳሉ ማለት ነው።
ይህ ብቻ አይደለም፣ ሌላ አደጋ ሊኖረው እንደሚችል ረዳት ሚኒስትሩ ያስረዳሉ።
At the same time it risks giving greater power to the security apparatus in a way.
ይህ ሁኔታ ደግሞ በተራዘመ መጠን የበለጠ ጉልበት የመስጠት የበለጠ ስልጣን የመስጠት አደጋ ይከሰታል። ይህ በተራው ጠቅላይ ሚኒስትሩና መንግስት አስፈላጊ ናቸው ያሏቸውን ለውጦች ተግባራዊ ለማድረግ ሊያዘገየው ይችላል። ስለሆነም ለኛ እንደሚመስለን ይህ ተፈጥሯዊ ያልሆነ ሁኔታ እስከቀጠለ ድረስ መንግስት ራሱ ቀውሱን ለመፍታት ያስቀመጣቸውን ግቦች ለመምታትም ከባድ ሊሆን ይችላል።
የኢትዮጵያንና የዩናይትድ ስቴትስ ኦፍ አሜሪካን ግንኙነት በቅርቡ የሚከታተሉ የፖለቲካ ሰዎች የእርስዎን በተለይም በአሁኑ ወቅት ወደ ኢትዮጵያ የሚያደርጉትን ተደጋጋሚ ጉዞ አስመልክቶ ሲተቹ የዩናይትድ ስቴትስ መንግስት ዛሬ በኢትዮጵያ ያለው የዴሞክራሲና የሰብአዊ መብቶች አያያዝ በእጅጉ አሳስቦታል ይላሉ። ይህን ምልከታ እንዴት ይመዝኑታል የሚል ጥያቄ ለረዳት ሚኒስትሩ የሰነዘርኩት ነበረ። ቶም ማሊኖቭስኪ መንግስታቸው በአካባቢው ብቻ ሳይሆን በዓለም ደረጃም ለኢትዮጵያ የሚሰጠው ስፍራ ትልቅ መሆኑን ያለ ጥርጥር ነው የሚናገሩት።
ኢትዮጵያ is very important to us. Ethiopia is not only a large influential country.
ለኛ አስፈላጊ ሀገር ናት። ኢትዮጵያ በዚህ አካባቢ ትልቅና ተጽዕኖም የምታሳድር ሀገር ብቻ አይደለችም። ባውንታዊ ሁኔታው ከታየ መካከለኛ ገቢ ያለው ህብረተሰብ መገንባት ከቻለችና ግልጽና ህያው የሆነ ዲሞክራሲያዊ ስርዓት መመስረት ከቻለች ለዓለም አርአያ የመሆን የማይታመንም ጉልበት ያላት ሀገር ናት። እነዚህን ሁለት ግቦች እንድታሳካ ለማገዝ ኢትዮጵያ ለዩናይትድ ስቴትስ በጣም አስፈላጊና ትልቅ ሀገር ናት።
በተቃራኒው ደግሞ አሁን ያለው ሁኔታ በእጅጉ እንደሚያሳስባቸው ማሪኖስኪ አልሸሸጉም። አሁን አለ ያሉት ቀውስ ኢትዮጵያ ልትደርስበት የምትችለውን ግብ ከወዲሁ ያስቀረዋል የሚል ስጋት እንዳለባቸውም ገልጸዋል። እንዲያውም ይላሉ የኢትዮጵያን ታሪክ እንደምናውቀው በዚች ሀገር ውስጥ እውነተኛ ቀውስ ተነሳ ማለት ምን እንደሚመስል እናውቀዋለን። የሚያስከትለው ጥፋትም በሀገሪቱ ህዝብ ብቻ ሳይሆን በአካባቢው ሁሉ እንደሆነ እናውቃለን ይሉና አሁን ሀገሪቱ ደርሳበታለች ያሉትን ምዕራፍ ያስረዳሉ።
In short, we think this is an inflection point. It's a moment.
ባጭሩ እኛ እንደምናስበው ይህ ምዕራፍ እጅግ ወሳኝ ነጥብ ነው። ይህ ጊዜ እጅግ ከባድና አስፈላጊ የሆኑ ውሳኔዎች የሚወሰዱበት ነው። ጠቅላይ ሚኒስትሩና ሌሎችም የመንግስት ባለስልጣናት የምርጫ ህጉን ለማሻሻል፣ በመሬት በስራ አጦት ምክንያት የተነሱትን ቅሬታዎች ለመፍታት እንዲሁም የአካባቢ መልካም አስተዳደር ችግሮችን ለመፍታት የሰጧቸው ቃሎች በእጅጉ አበረታተውናል።
ያላቸውን ተስፋና መወሰድ አለባቸው ያሏቸውን እርምጃዎችም ይዘረዝራሉ።
It is our great hope that the government will follow these words with actions.
ወደዚህ ቀውስ ያመሩትን ቅሬታዎች በመፍታት ረገድ መንግስት የገባውን ቃል ተግባራዊ እንደሚያደርግ ትልቅ ተስፋ አለን። ይህ ሂደት ጊዜ የሚወስድ በመሆኑ መንግስት የህዝቡን እምነት ሊገነቡ የሚችሉና ለውጥ ያመጣ እንደሆነ የሚያረጋግጡ ያጭር ጊዜ እርምጃዎችን እንደሚወስድም እምነታችን ነው። አድማጮቻችሁ እንደሚያውቁት የታሰሩ የፖለቲካ መሪዎችና ጋዜጠኞችን በአስቸኳይ ጊዜ አዋጁ ምክንያት የተያዙትንም ጭምር እንዲፈቱ ጠይቀናል። መንግስት ለኢትዮጵያ ፖለቲካ ድባብ የሚስማማ ዘዴ ፈልጎ ከገዢው ፓርቲ ማዕቀፍ ውጪ ያሉ ተቀባይነት ያላቸውን የፖለቲካ መሪዎችን ጨምሮ ስለነዚህ ለውጦች ውይይት እንዲያደርግም ተስፋለን።
በሰብአዊ መብቶች፣ በዲሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሐሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርሶ የሚያምኑበት ለውጥ ተካሂዷል የሚለው ጥያቄ ግን የኔ ነበር።
መለስካቸው ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ጋር ያደረገው ቃለ ምልልስ ከጥቂት ሰከንዶች በኋላ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የእሁድ ታህሳስ 16 2009 ዓመተ ምህረት ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። በርከት ላሉ የምሽቱ ግብዣዎቻችን አብራችሁን ቆዩ። አሁን መለስካቸው አመሃ ሰሞኑን አዲስ አበባ ከነበሩት የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ጋር ወደ ጀመረው ቃለ ምልልስ ልመልሳችሁ።
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሪኖስኪ ለቪኦኤ ብቻ በሰጡት ቃለ ምልልስ ከቀረቡላቸው ጥያቄዎች አንዱ እርስዎ የመሩት የልዑካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ከዶክተር ወርቅነህ ገበየሁና ከባልደረቦቻቸው ጋር ያደረጋችሁትን ውይይት ተከትሎ የጋራ መግለጫ አውጥታችኋል። መግለጫው እንደሚለው በሁለቱ ቡድኖች መካከል በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሐሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚል ነበረ። ሚስተር ማሪኖስኪ የተባለው ለውጥ የሚመጣው በአደባባይ ቃል በገባው በኢትዮጵያ መንግስት ብቻ ነው ይላሉ።
The government, as we know, because it has spoken publicly about this, has said that it intends to pursue reforms in a number of areas.
እንደምናውቀው መንግስት በአደባባይ ያስተዋወቀው ስለሆነ እንዳለው በተለያዩ መስኮች ለውጦችን ለመቀጠል ፍላጎቱን ገልጧል። እንደሚመስለኝ መንግስት ቃል ከገባባቸው ትላልቅ የለውጥ መስኮች አንዱ በመርጫ ስርዓቱ ላይ ለማካሄድ ያሰበው ነው። እንደተናገሩት ከሆነ የተመጣጣኝ ውክልናን ወይም ከዚህ ጋር የተዳቀለ የመርጫ ስርዓት ለመዘርጋት አስበዋል። እነዚህ ነገሮች እስከዛሬ ወደ ተግባር አልተለወጡም። የተገቡትን ቃሎች ተግባራዊ ማድረግ የኢትዮጵያ መንግስት ኃላፊነት ነው። ይህ ከዩናይትድ ስቴትስ ወይም ከውጪ ሊመጣ አይችልም። ሊመጣ የሚችለው ኢትዮጵያ ውስጥ ከሚደረግ የውይይት ሂደትና ውሳኔ ብቻ ነው።
ይህ ሲባል ግን የዩናይትድ ስቴትስ መንግስትም በቅርብ ወዳጅነቱ በአጋርነትም ጥብቅ የሆነ ትስስር በሁለቱ መንግስታት መካከል በመኖሩ ብዙ ጊዜ የምክር ሐሳብ ለኢትዮጵያ መንግስት እንደሚሰጥ ወይንም እንደሚለግስ አልሸሸጉም።
Because we are friends and because we have a very close relationship with the government, we do offer advice from time to time and in addition to welcome
ወዳጆች ስለሆነን ከመንግስት ጋርም ቅርብ ግንኙነት ስላለን የምክር ሐሳብ በየጊዜው እንሰጣለን። እናም መንግስት የገባውን ቃል በደስታ ከመቀበል ባሻገር ቀደም ብዬ የደረደርኳቸውን እርምጃዎች እንዲወስድም አበረታተናል። ከአጭር ጊዜ አኳያ ትልቅ የሆኑ ለውጦች እየመጡ መሆናቸውን የሚያበስሩና የህዝብን አመኔታ ሊገነቡ የሚችሉ እርምጃዎችን እንዲወስድ መክረናል። ያ ማለት ደግሞ ቁልፍ እስረኞችን መፍታት፣ ካስቸኳይ ጊዜ ሁኔታ በየጊዜውና በተቻለ ፍጥነት መውጣት፣ ከዚህ መካከለም የአዋጁን አፈጻጸም ማቅለል፣ ለውይይትም የሚበጅ ዘዴ መዘርጋት፣ በኢትዮጵያ ውስጥ በነጻ መገናኛ ብዙሃን አሰራር የተመቸ ህዋ መፍጠርን ያካትታል።
በተለይም በመጨረሻ ላይ ለነጻ መገናኛ ብዙሃን ክፍት ህዋ የመፍጠርን ጉዳይ በተመለከተ ማሪኖስኪ ሰፋ አድርገው ነበር የተነተኑት። መንግስት በማህበራዊ መገናኛ ብዙሃን ይነዛሉ በሚላቸውና ከጥላቻ ንግግሮች ጋር በተያያዘ ተቀባይነት አለው ካሉት ስጋቱ ተነስተው ነበር።
The last of these I think is particularly important in light of a concern that the Ethiopian government has consistently and I think legitimately expressed about
የመጨረሻውን ቁም ነገር በተመለከተ በተለይ የኢትዮጵያ መንግስት በተደጋጋሚና እንደሚመስለኝም ተቀባይነት ባለው መልኩ ከመገልጠው የጥላቻ ንግግር ስጋቱ እጅግ አስፈላጊ ነው። የጥላቻ ንግግሩ በአብዛኛው የሚመጣው በአንዳንድ የዳያስፖራ አባላት በውጭ ሀገሮች ከተቋቋሙ የማሰራጫ ጣቢያዎች ነው። በዚህ በኩል ለመንግስት ያለን ምክር ከነዚህ ምንጮች ከመመጡ ትክክለኛ ያልሆኑ ዜናዎችና ከማህበራዊ መገናኛ ብዙሃን የሚመጡ የጥላቻ ንግግሮች ስጋት ገብቷችሁ ከሆነ በጣም ጥሩ መዳኒት እኛ በአሜሪካን እንግሊዝኛ እንደምንለው ቀጣናውን ሁሉ በሀገር ውስጥ በሚገኘው ነጻና ህይወት ባለው መገናኛ ብዙሃን በትክክለኛ መረጃ ጎርፍ ማጥለቅለቅ ነው። ያ ሲሆን የሀገሬው ህዝብ በስልኩ ላይ ወደሚገኝ ፌስቡክ ሄዶ መረጃ እንዲፈልግ አይገደድም። በአሜሪካም ሆነ በኢትዮጵያ አንዳንድ ጊዜ ይህ ያሉባልታ ወሬ የሚዛመተው ሰው በየጊዜው ለሚፈልገው ዜናና መረጃ ወደ ማህበራዊ መገናኛ ለመሄድ ሲገደድ ነው።
የከተለው የቪኦኤ ጥያቄ ደግሞ በኢትዮጵያ ያሉ ተቃዋሚ ፓርቲ መሪዎች የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በተለይ ከ1997ቱ ምርጫ ወዲህ ይፈጽማቸዋል ላሏቸው ከፍተኛ የሰብአዊ መብት ጥሰቶች ለአምባገነናዊ ባህሪውና አድራጎቱ በሚሰጠው ምላሽ ያላቸውን ቅሬታ እንዲያውም ቁጣቸውን ጭምር በአደባባይ ይገልጻሉ። ከዚያም አልፈው የዩናይትድ ስቴትስ መንግስት በአካባቢው ያለውን የራሱን ጥቅም ለማስጠበቅ ሲል ለኢትዮጵያ መንግስት ጫና ተንበርክኳል ሲሉም ይከሳሉ። በዚህ ላይ ያለው ሐሳብ ምንድነው?
In this difficult situation, I can't blame anyone for being frustrated. The government is sometimes frustrated with us because we do speak out, and the opposition is sometimes frustrated with us because they would like us to speak out even more. And
እንዲህ ባለ አስቸጋሪ ሁኔታ ማንም ቢናደድ ቢቆጣ ለወቅሰው አልችልም። መንግስት አንዳንድ ጊዜ እኛ በምናደርገው ይቆጣል። ተቃዋሚዎችም አንዳንድ ጊዜ በእኛ ላይ ቁጣቸውን ይሰነዝራሉ። የበለጠ እንድንናገር ስለሚፈልጉ ነው። እና ደግሞ ያ ለኛ ጥሩ ነው። እኛ አንዳንድ ሰዎች ሳይሆን ነቀፋን መቀበል እንችላለን። ይሁንና አንድ ግልጽም ሆነ ያለበት በተለይ ይሄ ቀውስ ከተጀመረ አንስቶ ባለፈው አመት ጀምሮ ማለት ነው ዩናይትድ ስቴትስ ለሁሉ አቀፍ ሰብአዊ መብቶችን በኢትዮጵያ ውስጥ በማራመድ ረገድ ያላትን ቁርጠኝነት በብርቱ ጽናት አሳይታለች። እንደ እውነቱ ከሆነ ይህ ስራ በኢትዮጵያ ውስጥ ከሌላው ጥቅማችን ጋር በብርቱ የተቆራኘ ነው።
ማሊኖስኪ ተቃዋሚ ፓርቲዎች እንደሚሉት ሳይሆን የዩናይትድ ስቴትስ መንግስት በኢትዮጵያናቸውም የኢትዮጵያና በአካባቢው ያለው ጥቅም ለሰብአዊ መብቶች እና ለዲሞክራሲ ስርዓት መገንባት ካለው ቁርጠኝነት ጋር ጨርሶ የሚቃረን አይደለም ሲሉ ይከራከራሉ።
We do have a very close strategic partnership with Ethiopia on security, on development, on regional peace. All of these goals are much more likely to be achieved if Ethiopia is a staple developing and democratic.
ከኢትዮጵያ ጋር በደህንነት በልማትና በአካባቢ ሰላም ላይ ያተኮረ ስትራቴጂያዊ ትብብር አለን። እነዚህን ሁሉ ግቦች መምታት የሚቻለው ኢትዮጵያ የተረጋጋች የምትለማና የዲሞክራሲያዊ ስርዓት ግንባታዋም የተሳካ ሲሆን ብቻ ነው። እና የኢትዮጵያ መንግስት መሪዎች እኔ ካልኩት ጋር እንደሚስማሙ 100% እርግጠኛ ነኝ። ምክንያቱም እነርሱ ካስቀመጧቸው ግቦች ጋር ስለሚስማማ እናም ለህዝብ ይፋ ለሚሆኑ መግለጫዎቻችን በመናካሄዶ በጣም ጥልቅ የግል ዲፕሎማሲና በሌሎች የግንኙነት ዘዴዎቻችን መንግስት ዲሞክራሲን ለመገንባትና ሰብአዊ መብቶችን ለመጠበቅ የገባውን ቃል ተግባራዊ እንዲያደርግ በተቻለ መጠን አበረታተናል አግዘናልም።
በእነዚህ ባለፉት 2 አመታት ውስጥ በኢትዮጵያ ስላለው ዲሞክራሲያዊና የሰብአዊ መብቶች አያያዝ በርሶ ሲመዘን ምን ይመስላል? የሀገሪቱን ፖለቲካ የሚከታተሉ ብዙ ሰዎች እንደሚሉት በየቀኑ ቁልቁል እየሄደ ነው። በእርግጥ መንግስት በዚህ ትንታኔ አስማማም። ለርሶ ምን ይመስሎታል የሚለው የመጨረሻው ጥያቄ ነበር።
It's hard to say that the situation is improving in the middle of a state of emergency because by definition, as I mentioned before, a state of emergency involves suspending rights that are otherwise guaranteed.
አሁን በታወጀው ያስቸኳይ ጊዜ አስተዳደር የሰብአዊ መብቶች ሁኔታ እየተሻሻለ ነው ማለት አስቸጋሪ ነው። ምክንያቱም ቀደምዬ እንደገለጥኩት ያስቸኳይ ጊዜ አስተዳደር በኢትዮጵያ ህገ መንግስት ዋስትና ያገኙትን መብቶች ለተወሰነ ጊዜም ቢሆን ክልከላ አድርጎባቸዋል ማለት ነው። ዋናው ጥያቄ አገሪቱ ከዚህ ቀውስና ከዚህ ያስቸኳይ ጊዜ አስተዳደር እንዴት ትወጣለች የሚለው ነው። መንግስት ይህ ሁኔታ ግዚያዊ እንደሆነ ገልጧል። ይህ ተፈጥሯዊ እንዳልሆነም አምኗል። ኢትዮጵያ ይህ የተመቸ እንዳልሆነም ተቀብሎታል። እናም ጥያቄው አገሪቱ ከዚህ ቀውስ ውስጥ መቼና እንዴት ነው የምትወጣው የሚለው ነው።
ስለዚህ ይላሉ ማሪኖስኪ፣ ዋናው ጥያቄ አገሪቱ ከዚህ ቀውስ መቼና እንዴት ነው የምትወጣው የሚለው ነው።
You know, sometimes a crisis can focus everybody's minds on the need to compromise, to
አንዳንድ ጊዜ የቀውስ ሁኔታ የሁሉንም አእምሮ ለችግሮች መፍትሄ እንዲሰጥ ወደ ተወሰነ አቅጣጫ እንዲያተኩር ሊያስገድድ ይችላል። ምናልባት መፍትሄዎች አስፈላጊ እንደሆኑ የታወቀ ቢሆንም በዚያው መጠን ደግሞ አስቸጋሪና ከባድ ናቸው። ለምሳሌ አንድ ሰው ብዙ ሲጋራ የሚያጨስ ከሆነ ማጨስ ማቆም እንዳለበት ይታወቃል። ይህን ውሳኔ ለመወሰን ግን ቀውስ መግባት ግድ ሊሆን ይችላል። እና ተስፋችን ያለፈው አመት ተሞክሮች የሰጡት ትምህርት ሁሉንም መፍትሄ ለመፈለግ ያበረታታል የሚል ነው። መንግስትም ተቃዋሚዎችንና ቅሬታዎቻቸውን አደባባይ ወጥተው ሲያሰሙ የነበሩትን ወጣቶች ሁሉ ይህች አገር የምትፈልገውን ህይወት ልታገኝ የምትችለው በውይይት በፖለቲካ መቻቻልና ቀስ በቀስ ስርዓቱን ክፍት ለማድረግ በመቻል ብቻ እንደሆነ ይማራሉ ብለን ተስፋ እናደርጋለን። ለውጡ የሚመጣው ስርዓቱን ለዘላለም ለማቆየት በመቻል አይደለም፣ ስርዓቱን በኃይል ለመጣል በሚደረግ እርምጃዎችም አይደለም። አገሪቱን ሊታመን ወደማይችል አውንታዊ ሁኔታ ሊያሸጋግራት የሚችል በመሃል ያለው ስፍራ ነው። የተፈጠረው ቀውስ ህዝቡን ወደዚያ መንገድ ወስዷል የሚል እምነት አለን።
ረዳት ሚኒስትር ቶም ማሊኖስኪ በኢትዮጵያ ያደረጉትን የሶስት ቀናት የስራ ጉብኝት ፈጽመው ባለፈው ሳምንት መጨረሻ ወደ ሀገራቸው ተመልሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አል ቢሆንም አንድ ደግሞ እኛን ያስተከዘ ወሬ እንንገራችሁ።
በመገናኛ ሚኒስቴር በኢትዮጵያ አየር መንገድ ዋና የህግ አማካሪነት፣ በስራ ሚኒስቴር ዋና ዳይሬክተርነት፣ በልማት ባንክ ዋና የህግ አማካሪነት፣ የአፍሪካ አንድነት ድርጅት ቻርተር አርቃቂ ኮሚቴ አባልነት፣ በኢትዮጵያ ጠቅላይ አቃቤ ህግነት፣ በማዕድን ደኤታ ሚኒስትርነት እስከ 1966 ዓመተ ምህረት የዋሉባቸው መስኮች ዝርዝር ነው። በደርግ ዘመን 9 ዓመት ወህኒ ቤት ውስጥ እንዲቆዩ ተደርገዋል። የታወቁት የህግ ባለሙያ አቶ ተሾመ ገብረ ማርያም ባለፈው ሳምንት አረፉ። አስከሬናቸው ባለፈው ረቡዕ ታህሳስ 12 አርፏል። ጽዮን ግርማ ወዳጆቻቸውን አነጋግራ አጠር ያለ ዘገባ አጠናቅራለች።
በኢትዮጵያ በጥብቅና ሙያ ውስጥ ዋነኛ ተጠቃሽ ነበሩ። የመጀመሪያው ጠቅላይ አቃቤ ሕግም ነበሩ። በሕግ ሙያ የዋሉባቸው መስኮች በርካታ ናቸው። አቶ ተሾመ ገብረ ማርያም ከአባታቸው ከባላምባራስ ገብረ ማርያም ቦካንና ከእናታቸው ከወይዘሮ ላቀች አብቹ በናዝሬት ልዩ ስሙ ሰቀልቀሎ በተባለ ስፍራ በ1923 ዓ.ም ነው የተወለዱት። በደርግ ዘመን በእስር ያሳለፉት 9 ዓመት ሳይቆጠር ከንጉሱ እስካሁኑ ዘመን በሕግ ሙያ በርካታ ቦታዎች ላይ ሰርተዋል። በኢትዮጵያ የጥብቅና ሙያ ውስጥ ቀድመው የሚጠቀሱ አንጋፋ የሕግ ባለሙያ ነበሩ። አርብ ታህሳስ 7 ቀን 2009 ዓ.ም አቶ ተሾመ ከዚህ ዓለም በሞት ተለይተዋል። ስለ አቶ ተሾመ የህይወት ታሪክ እንዲያጫውቱን የቀዳማዊ ኃይለ ሥላሴ የልጅ ልጅ ልዑል በእደ ማርያም መኮንንን ደውዬላቸው ነበር። ታሪካቸውን ከመንገራቸው በፊት እናንተ ሁለታችሁ የት ነው የምትተዋወቁት አልኳቸው።
በልጅነቴ ድሬዳዋ ስንሄድ ከአቶ ከተማ አቶ ከተማ ይፍሩ የኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩት ኦኤዩን ለመመስረት የረዱት በጣም ቅርብ ነበሩ አቶ ተሾመ እና ያን ጊዜ በልጅነት ተዋወቅኩኝ። ከዛ ጀምሮ እስር ቤትም እንግዲህ ለሶስት ዓመት ያህል አብረን ታስረን ነበረ። ስንፈታም እኔ ወደ ኋላ ቀርቼ ነበረ። በመጠየቅም በጣም ቅርበት አለን። ውጪም እንግዲህ ከተፈታው በኋላ ማለት ነው፣ ውጭ ሀገር ከሄድኩ በኋላም ለሰርጌም ነበረ። በጣም እንደ ቅርብ አጎት ነበረ ብል ተለየ አይሆንም። ወይ
በቀብር ስነ ስርዓታቸው ላይ የተነበበው የአቶ ተሾመ ታሪክ እንደሚያስረዳው አቶ ተሾመ በ1937 ዓ.ም ቀዳማዊ ኃይለ ሥላሴ የሲዳሞን ጠቅላይ ግዛት በሚጎበኙበት ወቅት በአቶ ቦጋለ ዋልሉ አቅራቢነት 12 ልጆች በግርማዊ ጃንሆይ ለትምህርት ወደ አዲስ አበባ እንዲሄዱ ሲወሰን አቶ ተሾመም ከተመረጡት አንዱ ነበሩ። በዚህ መሰረት እድለኞቹ ተመራጮች በቀጥታ ቤተ መንግስት ተወስደው ለተወሰኑ ቀናት እዛው ከተቀመጡ በኋላ ለሁሉም አልጋ ፍራሽና አልባሳት ተሟልቶላቸው በአዳሪነት ትምህርታቸውን እንዲቀጥሉ ወደ ተፈሪ መኮንን ትምህርት ቤት ተልከዋል። ወጣቱ ተሾመ በተፈሪ መኮንን ትምህርት ቤት ትምህርታቸውን በትጋት ከመከታተላቸውን በተጨማሪ በስፖርት ጭምር ታዋቂነትን ካተረፉት ከነ አቶ ንጉሴ ፍትሐወቅና ፕሮፌሰር መስፍን ወልደ ማርያም ከመሳሰሉት ግንባር ቀደም ተማሪዎች መካከል አንዱ ነበሩ። በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላም ለመጀመሪያ ጊዜ በኢትዮጵያ በተከፈተው ዩኒቨርሲቲ ኮሌጅ ከገቡት የመጀመሪያ ተማሪዎች መካከል አንዱ በመሆን የባችለርስ ዲግሪያቸውን በአስተዳደር ዘርፍ ማዕረግ ተቀብለዋል። በመቀጠልም ለሁለተኛ ዲግሪ ወደ ካናዳ በመሄድ በታዋቂው የመጊል ዩኒቨርሲቲ ኤምሲኤል ማለትም ማስተርስ በኮምፓራቲቭ ሕግ ትምህርታቸውን በሚገባ አጠናቀው ወደ ኢትዮጵያ ከተመለሱት የመጀመሪያዎቹ ወጣት ኢትዮጵያውያን መካከል አቶ ተሾመ አንዱ ነበሩ። አቶ ተሾመ ትምህርታቸውን በ1950 ዓ.ም አጠናቀው ከተመለሱም በኋላ ከ1950 እስከ 1952 በመገናኛ ሚኒስቴር በኢትዮጵያ አየር መንገድ ዋና የሕግ አማካሪነት፣ በ1953 በስራ ሚኒስቴር በዋና ዳይሬክተርነት፣ በ1954 በልማት ባንክ ዋና የሕግ አማካሪነት፣ በ1955 የአፍሪካ አንድነት ማህበር ቻርተር አርቃቂ ኮሚቴ አባልነት፣ በ1957 እስከ 1959 የኢትዮጵያ ጠቅላይ አቃቤ ሕግነት፣ ከ1959 እስከ 1966 በማዕድን ሚኒስቴር በሚኒስቴር ዴታነት ሰርተዋል። በእነዚህ ዘመናት አቶ ተሾመ በበርካታ የአገር ውስጥና የውጭ አገር ስብሰባዎች ላይ እየተገኙ ኢትዮጵያን በመወከል የጥናት ጽሑፎችን አቅርበዋል። አቶ ተሾመ በተለይ የስራ ሚኒስቴር ዋና ዳይሬክተር በነበሩበት ወቅት የአየር መንገድ የቦርድ ሰብሳቢ የነበሩት የወቅቱ የስራ ሚኒስቴር ደጃዝማች መንገሻ ስዩም አየር መንገዱን ለማሳደግ ያደርጉት የነበረውን ጥረት ለመደገፍ ተገቢውን የህግ ምክር በመስጠት ከፍተኛ አገልግሎት አበርክተዋል። በዚህ ምክንያት አየር መንገዱ ከባለ ሞተር አውሮፕላን ወደ ጀት እንዲሸጋገር በቦርዱ ሰብሳቢ የተጀመረውን ውጥን እውን በማድረግ የመጀመሪያውን 707 ቦይንግ ከሚኒስትሩ ጋር አሜሪካን ሀገር በመሄድ ተረክበዋል። አቶ ተሾመ የኢትዮጵያ የመጀመሪያው ጠቅላይ አቃቤ ሕግም ሆነው ለሶስት ዓመታት ያህል አገልግለዋል። ልዑል በእደ ማርያም በዚህ ላይ የሚጨምሩት አላቸው።
ከመጀመሪያ ኢትዮጵያዊ አቃቤ ሕግ ከመሆናቸው ሌላ ያው በሕግ ላይ ያላቸውን እውቀትም ሆነ ስፋት እስከ 86 ዓመታቸው ናሚቢያ የሄዱት አዲስ ስራ ለመጀመር ነበረ። እስከዛ ድረስ ኃይለኛና ታታሪ የህግ ሰው እንደነበሩ ይታወቃል። ብዙ ወጣቶችም በእሳቸው ጋባ እየሰሩ አልፈዋል። በዛ ነው የሚታወቁት። ግን አቶ ተሾመ ደግሞ ጨዋታም ነገርም በተለይ ከታሪክ ጋር ላለ ነገር እንደው የታሪክ ሰዎችን ሊጋፉ ይቃጣቸዋል ማለት ብዙ ነገር በታሪክ ነክ ነገር በጣም ንባብ ስለሚወዱ በዛም ይታወቃሉ ማለት ነው።
አቶ ተሾመ ገብረ ማርያም በ1966 ዓመተ ምህረት አብዮት ሲከሰት እርሳቸውም የቀድሞ መንግስት ባለስልጣን በመባል ከ1967 እስከ 1976 ዓመተ ምህረት ድረስ 9 ዓመት በስራት ቆይተዋል። ከእስራት እንደተለቀቁም ለአጭር ጊዜ በሰራተኛና ማህበራዊ ጉዳይ ሚኒስቴር በዋና አማካሪነት ካገለገሉ በኋላ የጥብቅና ፈቃድ አውጥተው የራሳቸውን የጥብቅና ቢሮ ከፍተው ለሀገር ውስጥና ለውጭ ደንበኞች የህግ አገልግሎት በመስጠት ስራ ላይ ተሰማሩ። ልዑል በእደ ማርያም አቶ ተሾመ ጠንካራ ተሟጋች ነበሩ ይሏቸዋል። ሙግታቸው በጦር ፍርድ ቤት ተይዘው በቀረቡበት ጊዜ ሁሉ የታየ ነበር ይላሉ።
ለምሳሌ ጦር ፍርድ ቤት ተከሶ ቀርቦ ነበር። ጦር ፍርድ ቤት ተከሶ በሚቀርብ ጊዜ በደርግ ጊዜ ማለት ነው፣ በደርግ ስርዓት የመጀመሪያ ክርክሩ እናንተ እኮ ህግና ፍርድ ልትሉት አይገባም ከጉልበት ስልጣን የያዛችሁና ከፈረንሳዩ አብዮተኛ ከሮቤስፒየር የተለየ ጊዮቲን የፈጠሩት ማለት ነው የምትታዩ አይደላችሁም ብሎ ተከራክሮ ነበረ እና ብይን ተወሰነበትና ያ ክርክር ማየት እንችላለን ብለው ወሰዱ። በጊዜው ነፍሳቸውን ይማርና ሻለቃ መንግስቱ ኃይለ ማርያም የሚባሉ ዳኛ ነበሩ ማለት የመሪው ሞክሼ ማለት እና አቃቢ ህግም ካልተሳሳትኩኝ በኋላ ውጭ ጉዳይ ሚኒስቴር የሆኑት ኮሎኔል ጎርሹ ወልዴ ነበሩ እና ያንን ክርክር ከተከራከረም በኋላ ፍርድ ቤቱ በተከሰሰበት ወንጀል ነጻ ብሎታል። ያው አልተፈታም እንጂ ማለት ነው።
አቶ ተሾመ ህይወታቸው ያለፈው በ86 ዓመታቸው ነው። ናሚቢያ ለስራ ሄደው ባረፉበት ክፍል ውስጥ እንደወደቁና በጥቂት ቀናት ውስጥ ህይወታቸው እንዳለፈ ልዑል በእደ ማርያም ነግረውኛል። አቶ ተሾመ በህይወት እያሉ እድሜያቸውን ከሰባ ከፍ አድርጎ ለመገመት ያስቸግራልና ይህ እንዴት ሆነ አልኳቸው። ወዳጃቸውን ልዑል በእደ ማርያም
ህይወት በጣም ስላለው እና ስለሚወራጭ የመጣ ይመስለኛል ይሄ ነገር እና በጣም ሁልጊዜም ህይወት አለው። ሁልጊዜም በቃ አርፎ አይቀመጥም፣ ይሯሯጣል ምናምን ከዛ ጋር የተያያዘ ይመስለኛል። እና በዚህም የተነሳ አንድ ጊዜ ፖስት ተደርጎ ሪሞቱ የጠፋበት ሰው ይመስላል። ምክንያቱም ዛሬም ሩጫ ነው፣ ነገም ሩጫ ነው፣ ውጭ ሀገር መሄድ ነው፣ እዚህም መንቀሳቀስ ነው። እና ህይወት በጣም የዘራበት ሰው ስለሆነ ይመስለኛል ብዙም አይቀየረው። የአሁኑም የመጨረሻ 4 ዓመቱም ብዙ የተለየ አይደለም። ለምሳሌ አሜሪካን ሀገር ሄዶ አንድ የልብ ኦፕሬሽን አድርጎ ነበረ እና ሐኪም ቤቱም ሐኪሞቹም የተደነቁት እንደ ልጅ ነው ሄዳ ነው ፍጥነቱ ነው የሚሉት። እና ያንን ግን ያደረገው በ84 ዓመቱ ነው። እና አስገራሚ ነበር፣ ገርሟቸው ነበረ እንዴት በቶሎ ተሽሎት እንደገና ወደ እንቅስቃሴ እንደገባ።
ልዑል በእደ ማርያም መኮንን እንደሚሉት አቶ ተሾመ የዛሬው የአፍሪካ ህብረት የቀድሞ የአፍሪካ አንድነት ድርጅት የመመስረቻ ቻርተርን ካረቀቁት ሰዎች አንዱ ነበሩ። አቶ ተሾመ ህይወታቸው እስካለፈበት ጊዜ ድረስ በግላቸው ከፍተውት በነበረው የጥብቅና ቢሮ የውጭ ተቋማትን በጥብቅና በመወከልም ይታወቁ ነበር። በርካታ ወጣት የህግ ባለሙያዎችን ቀጥረው የሚያሰሩ የህግ ባለሙያ ነበሩ። አቶ ተሾመ ከወይዘሮ አምሳል ወርቅ መኮንን ጋር በ1963 ዓ ም ተጋብተው ወሰን ተሾመ የተባለች ልጅ አፍርተው የአንዲት ሴት ልጅ አያት ለመሆን በቅተዋል። ታዋቂው ጠበቃ አቶ ተሾመ በተወለዱበት ዕለት ታህሳስ 6 ቀን 2009 ዓ ም በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። ረቡ ታህሳስ 12 በአዲስ አበባው የቅድስተ ስላሴ ካቴድራል ቤተ ክርስቲያን ቀብራቸው ተፈጽሟል። Yeah.
ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ።
በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ
ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎ ሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን።
እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ ማለን።
ጽዮን ግርማና
ሰሎሞን አባተ ነን።
ክብር ባርያም ለእግዚአብሔር ሰላምን በምድር ክብር ባርያም ለእግዚአብሔር ሰላም
መልካም ገና፣ የፈረንጅ ገና ማለቴ ነው። ሜሪ ክሪስማስ። በእርግጥ ጥቂት ዘግየት ብሎም የኢትዮጵያው ገና መከተሉ አይቀርም። ግን ለማንኛውም ለዚህ ለዘንድሮ ለዛሬው ክሪስማስ ለዛሬው የፈረንጅ ገና አንድ እንግዳ ጋብዣለሁ። አገኘሁ ይደግ። አገኘሁን ታውቁታላችሁ እርግጠኛ ነኝ። እስቲ ለማንኛውም ካገኘሁ ከራሱ ማን እንደሆነ እንስማ። ከፍጥረቱ እስከ ዛሬ ድረስ ጤና ይስጥልኝ አገኘሁ፣ እንኳን ደህና መጣህ ወደ ስቱዲዮአችን። ሜሪ ክሪስማስ፣ እንኳን አደረሰ ለገናው። እስቲ አጫውተኝ እስቲ ስለ ራስህ።
እሺ፣ እኔ አገኘሁ ይደግ እባላለሁ። በወንጌላውያን ቤተ ክርስቲያን ውስጥ ዘማሪ ነኝ እና የተወለድኩት ጎንደር ነው። እስካሁን ድረስ 7 አልበሞች እና እንደዚሁም ደግሞ አንድ ቪዲዮ ሲዲ አንድ ደግሞ ሪሚክስ ያደረኩት በጠቅላላ 9 ስራዎችን ለክርስቲያኖች አቅርብ ያለሁኝ እና ወንጌላውያን አማኞች ባልሆኑትም በኤቫንጀሊካልስ ባልሆኑትም ዘንድ መዝሙሬን ብዙዎች ያውቃሉ እና የመጀመሪያው ስራ የተሰራው ከ25 ዓመት በፊት ነው እና ባለትዳር ነኝ። 3 ልጆች አሉኝ። 2 የመጀመሪያዎቹ ልጆቼ ዩኒቨርሲቲ ናቸው። 3ኛው ግን 10ኛ ክፍል ነው።
መልካም ዜና፣ ትልቅ ነገር ነው። እንኳን ደስ አለ።
ቴንክ ዩ።
በእርግጥ እዚህም ስቱዲዮ ውስጥ ሆነህ ያሰማህንን ዝማሬዎች ለአድማጮቻችን እናሰማለን። ከጠቀስካቸው 9 ስራዎችም በዚህ በክሪስማስ ምሽትም በቀጣይም የገና በዓል እናሰማለን። እንደዚሁ አሁን የት ነው ለመሆኑ ያለው?
እኔ አዲስ አበባ ነው የምኖረው። በወንጌላዊት ቤተ ክርስቲያን መካነ ኢየሱስ ውስጥ ነው የማገለግለው። በሁሉም አብያተ ክርስቲያናት በኢትዮጵያ ገጠርም ከተማም እየተዘዋወርኩ ላለፉት 29 ዓመታት አገልግያለሁ እና አሁን እንደዚህ ባሉ በተለይ በዓላት በሚሆኑ ጊዜ እንደዚህ ራቅ ብለንም ስንወጣ ወደ አውሮፓ ነው ብዙ መጣ የነበረው። ወደዚህ ወደ ዩናይትድ ስቴትስ አሁን ለመጀመሪያ ጊዜ ነው የመጣሁት። ነዚህ ዓመታት
ማን ነው የጋበዘ? ማን ነው እያስተናገደ ያለ?
አዎ፣ የተለያዩ ስቴቶች ነው የሚሄደው፣ ግን በመጀመሪያ ተጋብዤ የመጣሁት እዚህ በሉትራን ዲሲ ያለውና እንደዚሁም ደግሞ ቴክሳስ ያሉ ወገኖች ናቸው የጋበዙኝ። ግን ከዛ በኋላ በሁሉም አብያተ ክርስቲያናት ያለ ረፍት እያገለገልኩ ነው እየዞርኩ።
ለመሆኑ ዘማሪ ብለው ነው ፓስተር ብለው ነው ቄስ ብለው ነው ማን ብለው ነው የሚጠሩ?
ራሴን ሳስተዋውቅ አገኘው ብዬ ብቻ ነው የምለው። ሰዎች ዘማሪ ይላሉ። ያው ለእግዚአብሔር ስለምዘምር እንደምታየኝ ወጣት እየሆንኩ እጃለሁ
በጣም። እስቲ ወደ ዛሬው በዓል ልመለስ። ክርስቲያኖችን በቀጥታ ወደሚመለከተው የክርስትና ምክንያት ወደ ሆነው ዕለት ወደ ኢየሱስ ክርስቶስ መወለድ ጉዳይ ልምጣና አንተም በዓለም ዙሪያ እየዞርክ በምትሰራው በዝማሬህ በምታስተዋውቀው ጉዳይ ላይና ስናከብር ይህንን የገና ዕለት በተለያዩ ቀኖች ነው የምናከብረው። የኢትዮጵያ እና በኦርቶዶክስ በጥንታዊ ኦርቶዶክስ ስርዓት ውስጥ ያሉ አብያተ ክርስቲያን የሚያከብሩት በ29 ነው።
አዎ
ታህሳስ 29 ማለት ነው። በፈረንጆቹ ደግሞ የሚከበረው ዲሴምበር 25 ነው። ለምንድን ነው እንደዚህ የተለያየ ሊሆን ይችላል? ለምን ክርስቲያን ሁሉ በአንድ ቀን አያከብሩም ልደቱ?
እንግዲህ ያው የዚህ የምዕራባውያንና የምስራቃውያን አቆጣጠርም አለ። እንደገና ደግሞ እንግዲህ በብዛት ታሪክን በመናጠናበት ጊዜ የኛ እንደው ለራሳቸው አይደላቸው ካላልከን የኢትዮጵያውያን አቆጣጠር ለመጽሐፍ ቅዱስ ቀረብ ይላል። እየቀነስክ በመትሄድበት ጊዜ አቆጣጠሩ እውነተኛው ገና ነገር ግን በዚህ የአውሮፓ አቆጣጠር የ8 ዓመት ልዩነትም እንደገና ደግሞ የቀኖች አቆጣጠር የምስራቃውያንም የምዕራባውያንም እምነትም ባለው ሁኔታ ነው እንጂ በዓሉ አንድ አይነት ነው። በአንድ ቀን ሊሆን አልቻለም። ይሄ እንደምታቀው የልደት በዓል ዓመተ ምህረት ተብሎ እንኳን መቆጠር የጀመረው ከዛ ፊት ዓመተ ፍዳ ዓመተ ኩነኔ የነበረውን ጌታ ኢየሱስ ክርስቶስ ሲወለድ ነው ዓመተ ምህረት ተብሎ መቆጠር የጀመረው። በዛ እያሰላን ስንሄድ የሚቀርበው የኛ ኢትዮጵያውያን ነው። እና ግን አሁን በፈረንጆችም እንደምታቀው ክርስማስ አሁን እንደውም የስጦታና ወደ ቢዝነሱ እያደላ
የገበያ በዓል ነው እየተባለ ነው
ልካለ በቃ። ነገር ግን በእውነት ለመናገር ትልቅ ሃይማኖታዊ ፋይዳ ያለው በዓል ነው። ዓመተ ኩነኔ ዓመተ ፍዳ ወደ ዓመተ ምህረት ጨለማው ብርሃን ይበራበት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጨለማ በሞት ጥላ መካከል ተቀምጠን ለነበር ነው ብርሃን ሊያበራልን ከሰማይ ከዛ ድረስ ወርዶ በከብቶች በረት ውስጥ ሰማይና ምድርን የፈጠረ ሰው ሆኖ ምክንያቱም ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ መካከል አደረ እንደሚል መጽሐፍ ቅዱስ በእኛ መካከል ሊያነጋግረን የእኛን መከራ ሊወስድ ተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ።
ዓመተ ምህረት ብለን መቁጠር ከጀመርን እንግዲህ በኢትዮጵያ አቆጣጠር 2009 ዓመት ሆነ።
አዎ
ስንቆጥር ግን ከመስከረም 1 ጀምሮ ነው እንጂ ምንቆጥረው ከታህሳስ 29 ጀምሮ አይደለም ምንቆጥረው አመቱ። ለምን እንደሆነ ለምን ከታህሳስ 29 መቁጠር አልጀመርንም? ለምን እንቁጣጣሽ ታህሳስ 29 የገና ቀን አሏል? ለነገሩ የፈረንጁም እኮ አመት ቢሆን እንደዚሁ ነው። በ25 ነው ልደቱ፣ አዲሱ አመት ግን ከአንድ ሳምንት በኋላ ነው የሚመጣው።
የቀኖች አቆጣጠር ወቅትን ተከትሎ የዚህ የወንዝ ሙላትን የዝናቡን ክረምት በጋው ምኑ ያው ታውቃለህ። በተለይ አሁን እዚህ ሀገር ስትኖሩ ወቅቶች ሲፈራረቁ በግልጽ ያስታውቃል። 4 ወቅቶች ሲፈራረቁ ይሄ ክረምቱ፣ በጋው፣ መጸው፣ ጸደይ እነኚህ ሲፈራረቁ በደንብ ነው የምታውቁት። እኛ ሀገር በደንብ አይታወቅም የሚሆን እንደሆነ ነው እንጂ እኛም ጋር 4 አለ።
ሁለቱን ነው ለይተን ነው
እኛ በደንብ በጋ ክረምት ነው እንጂ የምንለው
የዝናቡንና የፀሐዩን ጊዜ ነው ለየው።
አዎ ያኛው ክረምቱ አልፎ ልክ አደይ አበባ ሲመጣ ብራ ሲመጣ አዲሱን አመት የምንቀበለው በእንደዛ ነው። እንግዲህ ይሄንን በከዋክብትና በጨረቃ ብርሃናትን ተከትለው አቆጣጠር ስላደረጉ ከጥንት
በስነፈለክ ማለት ነው
በስነፈለክ አዎ በዛ አቆጣጠር የመጣ ነው። ግን ስለዚህ ደግሞ በደንብ የሚያብራሩልህ ሰዎች በእውነት ይኖራሉ።
እሺ በጣም 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 ነው የማመሰግነው ዘማሪ አገኘው ይደግ። መልካም የገና በዓል እንዲሆን ልመኛለሁ ላንተም፣ ለልጆቼ፣ ለባለቤቴ፣ ለመላ ቤተሰቦቼ፣ ለዘመዶቼ፣ ለወዳጆቼ ሁሉ እንዲሁም ለክርስትና እምነት ምዕመናን ሁሉ።
እኔም ለመላው የአገራችን ሆነ ለመላው ክርስቲያኖች በሙሉ እንኳን ለብርሃን ልደቱ አደረሳችሁ እላለሁ። ለዚህ ለቪኦኤ ሰራተኞች ዛሬ መጥቼ ስጎበኛችሁ ሁላችሁንም በራዲዮ ድምጻችሁን የማውቀው ያው ነው እና በጣም ተደስቻለሁ። እንኳን አደረሳችሁ ማለት ፈልጋለሁ።
በጣም እግዚአብሔር ይስጥልን መጥተህ ስለጎበኘህንም እዚህ መሀላችን ስለተገኘህም
ምስጋና የኔ ነው።
የምትቆይበትም ጊዜ እንግዲህ የተባረከ የስራ ጊዜ እንዲሆንልህ እንመኛለን።
አሜን። ሰለሞን
እግዚአብሔር ይስጥልን። ኢየሱስ ያረገ
ጌታ ይባርካችሁ። አመሰግናለሁ።
የዘንድሮ ገና ክርስማስ።
ስለ ገና አባት ጥቂት እንነጋገር። የሳንታ ክላውስ ደብዳቤዎች፣ ኤሪካ ሴሌስት ያጠናቀረችው ዘገባ አለ። መስታወት አራጋው ሸጋ አድርጋ አቀናብራላችኋለች።
ገና በየአመቱ በመጣ ቁጥር በአለም ዙሪያ ያሉ ህፃናት ለገና አባት ወይም በፈረንጆቹ አጠራር ለሳንታ ክላውስ ደብዳቤ ይጽፋሉ። ሀገረ የገና አባት ተብሎ ወደሚታሰበውና ወደሚታመነው ወደ ብርዳማው የሰሜን ዋልታ በርካታ ሰዎች በተለይም ህፃናት እንዲደረግላቸው የሚሹትንና የሚመኙትን ደብዳቤ ላስፈረው በገና አባት ስም ይልካሉ። እናም ሁሉም ደብዳቤዎች መልስ ያገኛሉ። እንኳን ወደ ገና አባት ቤት ሳንታ ክላውስ ከተማ በሰላም መጣችሁ። ሳንታ ክላውስ በዩናይትድ ስቴትስ በኢንዲያና ግዛት ከሰሜን ዋልታ 6000 ኪሎ ሜትር ገደማ ርቀት ላይ በስተደቡብ በኩል ትገኛለች። የዚች ትንሽ ከተማ ነዋሪዎች የገና አባት የሥራ ረዳቶች ናቸው። በየአመቱ የገና በዓል ሲቃረብ ወደ 25000 ለሚጠጉ ደብዳቤዎች መልስ ይጽፋሉ። ፓትኮች ለገና አባት ለሚጻፉ የመልካም ምኞት ጥያቄዎች ምላሽ የሚሰጡ የሳንታ ረዳቶች አስተባባሪ ናቸው።
From the earliest we know is that the postmaster started answering letters in 1914.
በከተማይቱ ውስጥ ይኖር የነበረ የፖስታ ቤት ኃላፊ ለገና አባት ለተጻፈ የምኞት ደብዳቤዎች እንደ አውሮፓ አቆጣጠር በ1914 ዓመተ ምህረት ነበር መልስ መስጠት የጀመሩት።
በኢትዮጵያ የዘመን አቆጣጠር በ1907 ዓመተ ምህረት መሆኑ ነው። እንደ አውሮፓውያን አቆጣጠር በ1930 እኚሁ የፖስታ ቤት ኃላፊ ለገና አባት ተብለው በሚላኩ በሺዎች የሚቆጠሩ በርካታ ደብዳቤን መቀበል ጀመሩ። ምላሽ ለመስጠትም ከአቅማቸው በላይ የሆነ መጣ። አሁን የገና አባት ረዳት አገልጋዮች ዋና አስተባባሪ የሆኑት ፓትኮች አባት ይህንን ሲሰሙ የቀድሞ ወታደሮችን በተለይም በመጀመሪያው የዓለም ጦርነት የተሰለፉ አንጋፋ ወታደሮችንና የአብያተ ክርስቲያን ምዕመናንን አሰባሰቡ። በሁለተኛ ደረጃ ትምህርት ቤት የጽፈት ሥራ ተማሪዎች ጥሩ ምክረን ያዘሉ መልእክቶች እንዲጽፉ በደብዳቤ ጻፊነት መደቧቸው። ፓት በአባታቸው የተጀመረውን ይህንን በጎ ሐሳብ ከተጀመረ ከ10 ዓመት በኋላ ነው የተቀላቀሉት። አሁን የገና አባት የሳንታ ክላውስ ረዳቶቹ 4 አይነት ዋና መልእክት ያላቸው መልካም ስነ ምግባርን፣ ተካፍሎ መኖርን፣ መልካም ባህሪንና ሌሎች ሰዎችን ለመርዳት የሚያስችሉ ቅንነትን የሚሰብኩ ደብዳቤዎችን ይጽፋሉ።
We never promise anything and we never admonish anybody. We just encourage.
ስለምንም ነገር ቃል አንገባም። ይህ ይሁን ያ ይቅር በማለት ክርክርም አንገጥምም። እኛ የምናደርገው ሐሳባቸው ማበረታታት ብቻ ነው። በራሳቸው ስም የተጻፈ ደብዳቤን እንልክላቸዋለን። መልእክቱም የግላቸው ብቻ ነው የሚሆነው።
ደብዳቤዎቹ አመት ጠብቀው ነው የሚመጡት። አብዛኛዎቹ በህዳርና በታህሳስ ይደርሳሉ። የደብዳቤው ስርጭት ላይ በኃላፊነት የሚሰሩት ሬንሃርት እንደሚሉት ለገና አባት የተጻፉ ደብዳቤዎች ከመላው ዓለም ነው የሚመጡት። መላው የዩናይትድ ስቴትስ ፖስታ ቤትም ለገና አባት የሚል አድራሻ የተጻፈበት ደብዳቤ ሲያገኙ ወደ ሳንታ ክላውስ ከተማ ኢንዲያና ግዛት በፍጥነት ይልካሉ።
የተቀባይ አድራሻው ላይ ለገና አባት ለሳንታ ክላውስ ሰሜን ዋልታ የሚል አድራሻ ብቻ ነው የምናገኘው። አንዳንዴ ትልቁን ቀይ ልብስ ለሚለብሰው ሰውዬ የሚል በአድራሻው ቦታ ላይ ተጽፎበት እናገኛለን።
አድራሻና የፖስታ ቴምብር የሌለው ለአመል ትንሽ ያሻንጉሊት ስዕል የተለጠፈችበት ደብዳቤ የሚቀበሉበት ጊዜም አለ። ይህ አጋጣሚ በየአመቱ ስለሚከሰት ምላሽ ለመስጠት የሚያስችለውን ትክክለኛ አድራሻ የማፈላለጉን ስራ ለማከናወን የተመደበ ቡድንም ተደራጅቷል። ፖስታ ቤቱ በፖስታው ላይ ያሳረፈውን ማህተብ በማጥናት ደብዳቤው የመጣበትን አድራሻ ለማግኘት ይሞክራሉ። ብዙ ጊዜ ቢሳካላቸውም አንዳንዴ ግን ትክክለኛ አድራሻውን ለማግኘት አዳጋች ይሆንባቸዋል። የዚህ መፍትሄ ወላጆች ለህፃናቱ የላኪ አድራሻ መጻፍ እንዲያስታውሷቸው ይመክራሉ። በዚህ አመት በእንቁላል ቅርጽ ውስጥ የሚቀመጡ የተለያዩ ትናንሽ አሻንጉሊቶች፣ አይፎን ሞባይል ስልኮች፣ ትናንሽ ውሾችና ጸጉራም የፈረስ ቅርጽ አሻንጉሊቶች እንዲላኩላቸው የሚጠይቁ ደብዳቤዎች ነው የሚበዙት። ህፃናት ብቻ ሳይሆኑ ወጣቶችና ትልልቅ ሰዎችም ለገና አባት ጥያቄዎቻቸውን ይልካሉ። ለምሳሌ ከቻይና ወጣቶች የትምህርት ፈተና ማለፍ እንዲችሉ ወይም ዩኒቨርሲቲ መግባት እንዲችሉ ልመና የተሞላበት ጥያቄያቸውን አቅርበው ነበር።
We've had some adults that have asked for a diamond ring or a husband. We've had adults, ask for healing.
አንዳንድ አዋቂዎች ያልማዝ ቀለበት የሚያገቡትን ባል ሳንታ በታምር እንዲሰጧቸው አንዳንዴም የታመሙት ጤንነታቸው እንዲመለስ የሚጠይቅ ደብዳቤ ለገናባት ይልካሉ።
በሳንታ ክላውስ ከተማ በኢንዲያና ግዛት የሚገኙት እነዚህ የገና አባት የገና መልእክት አገልጋዮች በሚሰሩት ሥራ እውቅና እናገኛለን በማለት አስበዋል ነበርም ይህንን ሥራ የጀመሩት። ሰዎች ለሚልኩት ፖስታ ለፖስታ ቤት ክፍያ ከፈጸሙ እኛ በነጻ ለምን አናገለግላቸው በሚል አስተሳሰብ ነበር የተነሱት።
Everything that happens happens because there are good people who care about the real Christmas spirit and the real meaning of Christmas.
ይህንን ሁሉ ስኬት ያገኘነው የገና ዕለትን በፍቅር በሚያከብሩ ቀና ሰዎች መልካም አስተሳሰብና እርዳታ ነው።
እስኪ አሁን ደግሞ ከክሪስማስ ዝማሬዎች ጊዜያችን እንደፈቀደ እናሰማችሁ። የዴስትሪንስ ቻይልድን ዝማሬ እናድርስ። ብርዱ የቀንደ ብዙን አጋዘን የሩዶልፍን አፍንጫ ቲማቲም አስመስሎታል። ነገር ግን ገና ነው። ሩዶልፍ ከሳንታ ክላውስ ጋር ስጦታዎችን የመልካም ምኞት መልእክቶችን ማድረስ አለበት። በረዶውን እያቆራረጠ ሩዶልፍ ዘ ሬድ ኖዝድ ሬንዲየር ዴስትሪንስ ቻይልድ.
You know, Dasher and Dancer and Prancer and Vixen, Comet, Cupid and Donner and Blitzen, but do you recall the most famous reindeer of all?
አድማጮች ከመሰነባበታችን በፊት አጭር የማጠቃለያ ዜና አሰማለሁ። ታዋቂ የሩሲያ የጦር ሰራዊት ዘማሪያንን ጨምሮ በጠቅላላው 94 ሰዎችን የያዘው የሩሲያ ወታደራዊ አውሮፕላን ከመዝናኛ ከተማዋ ከሰዎች ከተነሳ ጥቂት ጊዜ በኋላ ጥቁር ባህር ላይ ወድቋል ሲል የሩሲያ መከላከያ ሚኒስቴር አስታውቋል። 60ዎቹ ዘማሪያን በዓለም አቀፍ ደረጃ የሚታወቁት የቀዩ ጦር ዘማሪያን በመባል ነው። ባለሥልጣናት እንደሚሉት የአውሮፕላኑ ስብርባሪና የአንዳንድ የአደጋው ሰለባዎች አካላት ከሩሲያ የባህር ጠረፍ አቅራቢያ ተገኝቷል። የባለ ሶስት ሞተሩ ወታደራዊ አውሮፕላን ዋናው አካልም በዚያው አቅራቢያ ከባህሩ 70 ኪሎ ሜትሮች ጥልቀት ወለል ላይ መገኘቱን አስረድተዋል። ቲዩ 154 የሩሲያ ወታደራዊ አውሮፕላን ዛሬ ማለዳ በሀገሪቱ ሰዓት አቆጣጠር ከንጋቱ 11 ሰዓት ከ40 ደቂቃ ላይ ነው ከሰዎች እንደተነሳ ከራዳር የተሰወረው። ኦፊሴላዊው የሩሲያ ወታደራዊ መዘምራን ቡድን ያሳፈረውን አውሮፕላን ወደ ሶሪያ ወታደራዊ የጦር ሰፈር ያመራ ነበር ተብሏል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም መልካም ገና ሜሪ ክሪስማስ እያልን እንሰናበታችኋለን።
ሜሪ ክሪስማስ አብረናችሁ የቆየነው ጽዮን ግርማና
እኔም ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.